የኢትዮጵያ የውጭ ቀጥታ ኢንቨስትመንት በ11 በመቶ ቅናሽ ማሳየቱን የተባበሩት መንግስታት ንግድና ልማት ኮንፈረንስ አስታወቀ። ተቋሙ ይፋ ባደረገው የ2024 ዓለም አቀፍ የኢንቨስትመንት ወይም ደግሞ የንግድ ሪፖርት ኢትዮጵያ በ2023 የሳበችው የውጭ ቀጥታ ኢንቨስትመንት 3.26 ቢሊዮን ዶላር እንደሆነ ጨም አስታውቋል። ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም በምስራቅ አፍሪካ ግን ከፍተኛ መሆኑም ተነግሯል። የአሜሪካ ድምጽ ያነጋገራቸው የኢኮኖሚና ኢንቨስትመንት ባለሙያዎች በበኩላቸው ኢትዮጵያ ያገኘችው የውጭ ቀጥታ ኢንቨስትመንት አሁን ካለችበት ሁኔታ አንጻር ሲታይ ከፍተኛ የሚባል መሆኑን ጠቅሰው መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎችን ማድረጉ ለተገኘ ውጤት ምክንያት ሊሆን እንደሚችል ጠቁመዋል። አስማማየ ነው ዘገባለሁ።
የተባበሩት መንግስታት የንግድና ልማት ኮንፈረንስ ወይም በምጻሩ ዩኒክታድ ያወጣው የ2024 ዓለም አቀፍ የኢንቨስትመንት ሪፖርት እንደሚያሳየው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2023 3.26 ቢሊዮን ዶላር ካፒታል ያላቸው ኢንቨስትመንቶችን መሳብ ችላለች። ይህ አሃዝ ከቀደመው ዓመት ከ300 ሚሊዮን ዶላር በላይ ወይም የ11 በመቶ ቅናሽ ቢኖረውም ከምስራቅ አፍሪካ ሀገራት ከፍተኛው መሆኑንም ሪፖርቱ አመልክቷል። የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል ኢትዮጵያ አሁን ያለችበት ሰላም ሁኔታ ባለሀብቶች መዋለ ንዋያቸውን እንዲያፈሱ የሚገፋፋ አይደለም ይላሉ። በሪፖርቱ የተገለጸውን ካፒታል አስመዝግቧል የተባሉት የቻይናና የተባበሩት አረብ ኤምሬቶች ኩባንያዎች መሆናቸውንም ጠቅሰው ወደ ተግባር ከገቡም ከፍተኛ የሚባል ውጤት ነው ይላሉ።
በእርግጥ 3.3 ቢሊዮን ዶላር ኢትዮጵያ ውስጥ ኢንቨስት ከሆነ ትልቅ ነገር ነው። ዩናይትድ አረብ ኤምሬት ካምፓኒም 600 ሚሊዮን ዶላር አውጥቶ የንፋስ ኤሌክትሪክ ማምጫት ከቻለ ትልቅ ነገር ነው። ስለዚህ አሁን ይሄ የዩናይትድ አረብ ኤምሬት ይህንን ለማልማት 500 ሚሊዮን የሚገመት ንብረት ለማፍሰስ ስምምነት ያደረገ ይመስለኛል እንጂ ግንባታ መገንባቱን እኔ አላውቅም እስካሁን ድረስ መገንባቱ ይሄ ነገር። ስለዚህ በዛው አይነት ነው የሚሆን። ኤምፔሳ በእርግጠኛነት ነው ለመንግስት የከፈለዋል። ኢትዮጵያ ውስጥ ገብቶ ለመስራት 100 ሚሊዮን ነው ይባላል፣ ወይ 50 ሚሊዮን ዶላር ኢንፌስታ ኢንቨስት አድርጎ ውስጥ እንደገባ እና ያው በዛ መሰረት ደግሞ ኢንፍራስትራክቸር መገንባት ስላለበት እዚህ ያወጣው ካፒታል በማረጋገጥ ይቻላል። የቻይናዎቹ ግማሹ 50% የቻይና ኢንቨስትመንት ነው የሚባል ነው። እንግዲህ ቻይና ኢንቨስት ያደረጉት ግንባስ ኢንዱስትሪያል ያቋቋሟቸው ፋብሪካዎች ካሉ ጥሩ ነው። ኮንስትራክሽን ወይ ደግሞ እንግዲህ አሁን ምን እንደሆነ ማወቅ አይቻልም አሁን ባለው ሁኔታ።
ሰኔ 4 2016 ዓ.ም በተካሄደው የሚኒስትሮች ምክር ቤት የመቶ ቀናት ግምገማ ላይም በዚህ ዓመት 3.2 ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች በኢትዮጵያ ሀብታቸውን ማፍሰሳቸውን መንግስት አስታውቋል። የኢንቨስትመንትና የፋይናንስ ባለሙያ የሆኑት አቶ አምደወርቅ ብርሃኑ ሪፖርቱ በአገሪቱ ያለውን ችግር በመቋቋም የረጅም ጊዜ እቅድ ይዘው ለመስራት ያለሙ ባለሀብቶች እየገቡ መሆኑን ያሳያል ይላሉ።
እነዚህ ቁጥሮች በመንግስትም ሪፖርት ከተደረጉት ቁጥሮች ጋር የሚመሳሰሉ ናቸው። በቅርቡ የኢትዮጵያ ኢንቨስትመንት ኮሚሽን ይህንን በመግለጫ ገልጾ ነበረ፣ ከሶስት ቢሊዮን በላይ ኢንቨስትመንት ሞቢላይዝ እንደተደረገ። እኔ በቅርቡም የናሽናል ባንክ ዴታ አይቼ ነበረ፣ ያለፉትን 5 ዓመታት አካባቢ የሚያሳይ ማለት ነው። የፕሮጀክት ቁጥር ቢቀንስም የኢንቨስትመንት ቮሊዩሙ በ2023 እንደጨመረ የሚያሳይ ነው። ይሄ ምን ሊሆን ይችላል? ለምሳሌ የረጅም ጊዜ እቅድ ያላቸው ኢንቨስተሮች ትልቅ ኢንቨስትመንት እና አሁን ያለውን ችግር ተቋቁሞ ከዛ በኋላ በረጅም በአምስትም በ10 ዓመታት አትራፊ የሆነ ቢዝነስ ይኖረናል ብለው የሚያስቡ አይነት ትላልቅ ኢንቨስተሮች እየገቡ እንደሆነ ወይም እየገቡ ሊሆን እንደሚችል ነው የሚያሳየው።
የዓለም የ2024 የኢንቨስትመንት ሪፖርት አፍሪካ ባለፈው የአውሮፓውያኑ ዓመት ያስመዘገበችው አጠቃላይ የውጭ ቀጥታ ኢንቨስትመንት 52.6 ቢሊዮን ዶላር እንደሆነ ይገልጻል። ከዚህ ውስጥ የምስራቅ አፍሪካ ሀገራት አጠቃላይ የሳቡት ኢንቨስትመንት 11 ቢሊዮን ዶላር ሲሆን ይህም ከቀደመው ዓመት የ3% ቅናሽ ያለው ነው። በቀጠናው ኢትዮጵያን ተከትለው ኡጋንዳና ኬንያ ከፍተኛውን የውጭ ቀጥታ ኢንቨስትመንት የሳቡ ሀገራት ሆኗል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎች ማድረጉ ባለሀብቶቹ በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ምክንያት ሊሆን እንደሚችል ይናገራሉ።
አሁን ትላልቅ ሴክተሮች ዝግ የነበሩ ዲጂታል ፔመንት ላይ አሁን ደግሞ በቅርቡ የባንኮችም ፍቃድ እንዲሰጣቸው እንዲፈቀድላቸው ምናምን የተሰሩ ያሉ ስራዎች አሉ። በፊት እኮ የሚፈቀዱ ስራዎች ላይ ብቻ ነበረ የውጭ ኢንቨስተሮች የሚጋበዙት። አሁን አብዛኛው ዘርፍ ተፈቅዶ የተከለከሉ በተለየ መልኩ ለኢንቨስተሮች እየተነገራቸው ነው። ስለዚህ ከበፊቱ አንጻር በጣም ብዙ ክፍት የሆኑ ዘርፎች አሉ። ኢንቨስተሮች የውጭ ኢንቨስተሮች ሊገቡባቸው የሚችሉ ዘርፎች ማለት ነው። እና ከዛ አንጻር ይመስለኛል አይ ቲንክ አሁን ያው የውስጥም የውጭም ችግር እንዳለ ሆኖ የውጭ ምንዛሬ ችግር አለ፣ የሰላምና የጸጥታ ችግሮች አሉ፣ የውጭ ሁኔታው መሄድ ጂኦፖለቲክሱም አመቺ አይደለም። ወደ አፍሪካ ሌሎች የዓለማት ክፍሎችም የሚሄደው ኢንቨስትመንት እየቀነሰ ያለበት ሁኔታ ነው እየታየ ያለው። እንደዛም ሆኖ ግን ወደ ኢትዮጵያ እየመጣ ያለው ኢንቨስትመንት የሚጠበቀውን ያህል አልቀነሰም እና አይ ቲንክ የነዚህ ድምር ውጤት ይመስለኛል አሁን የጠቀስኳቸው።
በዚህ ሀሳብ የሚስማሙት አቶ ያሬድ ኃይለመስቀል በበኩላቸው ግጭት ባለባቸው አካባቢዎችና የአምራች ዘርፍ ላይ የሚደረጉ ኢንቨስትመንቶች ቢቀንሱም አዳዲስ በተከፈቱ የዲጂታል ቴክኖሎጂ ዘርፎች ላይ ለመሳተፍ ባለሀብቶች ፍላጎት እንደሚኖራቸው ይገልጻሉ።
እንግዲህ ሰርቪስ ኢንዱስትሪ ነው አሁን እንደዚህ አይነት ነገር ሊሆን የሚችለው ቨርቹዋል ሆነ በሞባይል ፔመንት በእንደዚህ ላይ ባሉ ነገሮች ላይ ኢንቨስት ያደርጉ ካምፓኒዎች የዲጂታል ቴክኖሎጂ ላይ ጋፍ የሚቃጠልና የሚፈርስ ወይም ደግሞ የሚዘፋ ምናምን ነገር የለው። ብዙ ጊዜ ያሉ ቴክኖሎጂ እሱ ነው እንጂ አሁን ባለው ሁኔታ በዋናው የኢኮኖሚ እርሻ የማኑፋክቸሪንግ ላይ ብዙ መጥቷል ለማለት ነው። ስለዚህ ነው ዳታ አሁን ይሄንን የመጣውን ስታቲስቲክስ በደንብ መመርመር የሚያስፈልግ ከሆነ ጥሩ ነው። ግን አይመስለኝም ሆነ በቁጥሩ ተጠራጠኛ ስም ኢትዮጵያ በጣም ጥሩ ኢንቨስትመንት አገኘች ሲባል 3.5 ምናምን ይባላል በበፊትም ሰላም ባለበትም ጊዜ። ስለዚህ ይሄ ነው ግን አሁን ትንሽ እድል ሊኖር የሚችለው ያው የፋይናንሻል ሴክተሩ ከተከፈተ
በሰሜኑ ኢትዮጵያ ተከስቶ በነበረው ጦርነት ምክንያት አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጽ ነጻ እድል ወይም በምጻሩ አጓ መቋረጡን ተከትሎ በጨርቃጨርቅ ምርት ላይ ተሰማርተው የነበሩ ባለሀብቶች ላይ ተጽዕኖ መፍጠሩ ሲገለጽ ቆይቷል። በጦርነቱ ምክንያት በትግራይ ክልል ስራቸው ከተቋረጡ ከ6000 በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች መካከልም ወደ ማምረት የተመለሱት 227 ብቻ እንደሆኑም የክልሉ ኢንዱስትሪ ቢሮ በቅርቡ ለአሜሪካ ድምፅ አስታውቋል። አሁን ግጭት ባለባቸው አማራና ኦሮሚያ ክልልን ጨምሮ በአገሪቱ ሰላም ማስፈን ቢቻል አሁን ከተመዘገበው በላይ የውጭ ቀጥታ ኢንቨስትመንት ሊመጣ እንደሚችል የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ይገልጻሉ።
ያው አሁን እነዚህ ነገሮች ሰላምና ጸጥታ ነገር ቢፈታ አሁን እየተባሉ ያሉ ነገሮች የውጭ ምንዛሬ ችግሩን ለምሳሌ ለማሻሻል እየተደረጉ ያሉ የፖሊሲ ማሻሻያዎች አሉ። ከዚህ በኋላም ይመጣሉ እየተባሉ የሚነገሩ ትላልቅ የፖሊሲ ለውጦች እንደሚኖሩ ምልክቶች እያየን ያለ ነው እና እነዚህ ነገሮች ከተደረጉ አይ ቲንክ ኢንቨስትመንቱን የበለጠ ያበረታታዋል ብዬ አስባለሁ እኔ።
የ2024 የኢንቨስትመንት ሪፖርት አጠቃላይ የዓለም የኢንቨስትመንት ፍሰት 1.3 ትሪሊዮን ዶላር መሆኑን አስታውቋል። ይህም በ2% ቅናሽ ማሳየቱን ያስታወቀው ሪፖርቱ ለዚህም ዩክሬንና ሩሲያን ጨምሮ በተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶችና በአገራት መካከል ያሉ የንግድ ሽኩቻዎች ምክንያት ስለመሆናቸውም አስታውቋል። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።